Gambino BOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ጀምረ ከአሜሪካ ድምጽ በዛሬ ምሽት ስርጭታችን ከሚደመጡት መካከል
ለምን ከመናን ኢትዮጵያ ውስጥ ለተማርኩ ለምን ይህን ፊልም ለመረጥኩ አይደለም ነው ቤተሰቦችን ለምን ተማርኩ ይህን ፊልም ታችክያቂ ውስጥ እንዲገባ ያረገች ፒያስ ነበር።
ከፍተኛ የሐኪሞች ጥረት ባለባት ኢትዮጵያ የሕክምና ትምህርታቸውን አጠናቀው ሥራ ያላገኙ ተመራቂዎች አቤቱታ እያሰሙ ነው።
ሰዎች ናቸው ሰሙ ሹፌሮቻችን ያው 1450 የሚሆኑ ሴት ሹፌሮች ተቀበለናል።
ሙሉ በሙሉ ሴት ሹፌሮችን የቀጠረ አዲስ በኤሌክትሮኒክስ ትዕዛዝ አገልግሎት የሚሰጥ ተቋም ስራ ጀምሯል። ከዋና ኃላፊው ጋር ቆይታ ይኖረናል። ሌሎች መሰናዶች ይደመጣሉ። ሀብታሙ ዝግጅቱን በመስተንግደው ኤልያስ አስማረ ደግሞ በቅንብሩ አብረናችሁ እናመሻለን። በቅድሚያ ስመኝሽ የቆየ አጫጭር ዜናዎችን ታሰማናለች።
አመሰግናለሁ ሀብታሙ። የዜጎችን ጥቃት ለመከላከል ህጉ በሚፈቅደው ልክ ከፌደራልና ከቤንሻንጉል ጉሙዝ ክልል ጋር በጋራ ለመስራት ዝግጁ መሆኑን የአማራ ክልል መንግስት ገለጸ። በቤንሻንጉል ክልል ባሉ የአማራ ብሔር ተወላጆች ላይ በተደጋጋሚ የሚፈጸመው ጥቃት እየከፋ መምጣቱ እንዳሳሰባቸው ማስተዋቀዋል። በቅርቡ በተደረገ ውይይት በክልሉ የጸጥታ መዋቅር ላይ የአማራ ብሔር ተወላጆች ቀጥተኛ ተሳታፊ እንዲሆኑ የጋራ ስምምነት ላይ መደረሱንም የአማራ ክልል ቃል አቀባይ ተናግረዋል። የክልሉ ከፍተኛ አመራሮች ከጸጥታ ኃይሎችና ከመከላከያ ሰራዊት ጋር በመቀናጀት ችግሩን ለማስቆም ጥረት እያደረጉ ባሉበት ወቅት ነው። መስከረም 14 ቀን 2013 ዓ.ም ተመረተ በመተከል ዞን ዳንጉር ወረዳ ሌላ ጥቃት የተፈጸመው። ይህም የአማራ ክልል መንግስትን በእጅጉ እንዳስቆጣው የክልሉ ኮሙኒኬሽን ዳይሬክተር አቶ ግዛቸው ሙሉነህ ተናግረዋል። ዘገባውን ከባህዳር ያደረሰችን አስቴር ምስጋናው ናት። የዳመራ ቦታ ይዞታ ማረጋጋጫ በመከልከሉ በሃዲያ ዞን ሆሳና ከተማ የመስቀል በዓል አለመከበሩን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃዲያና ስልጤ አገረ ስብከት አስታወቀ። ማረጋጋጫ ያልተሰጠው በ2004 ዓመተ ምህረት የወጣው የሊዝ አዋጅ የመሬት አስተዳደር ደንብና መመሪያዎች እንዳይሰጥ ስለሚከለክል ነው። ነገር ግን ለጥምቀትና ለዳመራ የሚመች ቦታ ለቤተክርስቲያናቱ ማቅረቡን የሆሳና ከተማ አስተዳደር ከንቲባ አቶ ታምራት ግዛው መግለጣቸውን የዮናታን ዘብዲዮስ ዘገባ ያመለክታል። ማሊ ሞክታር ወይንን አዲሱ የሽግግር መንግስት ጠቅላይ ሚኒስትር አድርጋ የሰየመች ቢሆንም በምዕራብ አፍሪካ የኢኮኖሚ ማህበረሰብ የተጣለባትን ኢኮኖሚዋን የሚያሽመደምድ ማዕቀብ መነሳት አስቀድሞ ከታሰበው እንደሚዘገይ ተገለጸ። ኢኮዋስ ማሊ ላይ ማዕቀብ የጣለባት ፕሬዝዳንቱን ኢብራሂም ቡባከር ኬይታን ከስልጣን ያስወገደው መፈንቅለ መንግስት ተከትሎ የነበረ ሲሆን ሲቪል መሪዎችን ስትሰይም ማዕቀቦቹ ይነሳሉ ብሎ ነበር። ይሁን እንጂ አሁን የማዕቀቡ መነሳት መዘግየት ጉዳይ ምክትል ፕሬዝዳንቱን ለመፈንቅለ መንግስቱ መሪ ኮሎኔል ኢሳም ጎይታ መያዛቸው እንደሆነ አዣንስ ፍራንስ ፕሬስ ዘግቧል። የኢኮዋስ የማሊ ልዑክ የቀድሞ የናይጄሪያ ፕሬዝዳንት ጉድላክ ጆናታን ባወጡት መግለጫ ወታደራዊ መሪዎቹ ሲቪል ምክትል ፕሬዝዳንት እንዲሰይሙ ጠይቀናቸዋል፣ ያንን ማሟላት አለባቸው ብለዋል። ጉድላክ ጆናታን የተላኩበትን ጉዳይ ሪፖርት አዘጋጅተው ለክልላዊ ማህበር አመራር ካቀረቡና አባል አገሮች ከገመገሙት በኋላ ቀጣዩ እርምጃ ይወሰናል። በዓለም ዙሪያ በኮቪድ-19 ምክንያት የሞቱት ሰዎች ቁጥር ከአንድ ሚሊዮን ማለፉን የዩናይትድ ስቴትሱ ጆን ሆፕኪንስ ዩኒቨርሲቲ የወረርሽኙ መረጃ ማዕከል አመለከተ። በኮሮና ቫይረስ የተያዙ ሰዎች ቁጥር ደግሞ ከ33 ሚሊዮን አሻቅቧል። ዩናይትድ ስቴትስ በቫይረሱ ተያዦች ቁጥር ባለፈው ሳምንት ከ7 ሚሊዮን ማለፉ ሲታወስ፣ ህንድ በትላንትናው ዕለት ከ6 ሚሊዮን አልፎ ዩናይትድ ስቴትስን በሁለተኛነት እየተከተለች ናት። የዓለም የጤና ድርጅት በኮቪድ-19 ምክንያት የሞቱት ሰዎች ቁጥር ከተጠቀሰውም ሳይበልጥ እንደማይቀር አመልክቷል። የድርጅቱ የአጣዳፊ ጉዳዮች ዋና ኃላፊ ዶክተር ማይክ ራያን ጄኔቫ ላይ በሰጡት ቃል በቫይረሱ ስለተያዙት ወይም ስለሞቱት ሰዎች የሚወጡት አሃዛዊ ሪፖርቶች በተጨባጭ ካለው ያነሰ መሆኑን እንደማይቀር ነው የገለጹት። ይህ በእንዲህ እንዳለ የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ 150 ሚሊዮን የኮቪድ-19 ፈጣን መመርመሪያዎችን እናቀርባለን ሲሉ ቃል ገብተዋል። ፕሬዝዳንቱ ካውን ቀደም የቫይረሱ ተያዦች ቁጥር ያሻቀበው በየጊዜው ምርመራ እየተደረገ ተጋላጮች ስለሚገኙ ስለሆነ ምርመራው ዝግ እንዲል ፈልጋለው ብለው እንደነበር ይታወሳል። አድማጮች ለሰዓቱ ያስኩላችሁ ዜና ይህን ይመስላል። አዘጋጆች ያቀርብኩላችሁ ስመኝሽ ቆየነኝ። ለቀሪዎቹ የጋቢና ፕሮግራሞች ወደ ሀብታሙ ልመልሳችሁ።
ጋቢና ቪኦኤ ከአሜሪካ ድምጽ መደመጡን ይከተላል። አብራችሁን ስለሆናችሁ እናመሰግናለን። ወደ ቀዳሚው ርዕሰ ጉዳይ እንሻገር። ከፍተኛ ሐኪሞች ጥረት ካሉባቸው ሀገሮች አንዷ በሆነችው ኢትዮጵያ የሕክምና ትምህርታቸውን ያጠናቀቁ ሐኪሞች ተመርቀው ሥራ ማግኘት እንዳልቻሉና አንዳንዶቹም ተስፋ ቆርጠው ሥራ ለመቀየር መገደዳቸውን እየገለጹ ይገኛሉ። የአሜሪካ ድምጽ ያናገራቸው የ2012 ዓመተ ምህረት ተመራቂ ሐኪሞች ሥራ በማጣታቸው ለከፍተኛ የኢኮኖሚና ስነ ልቦናዊ ቀውስ እንደተጋለጡም ተናግረዋል። የጤና ሚኒስቴር በበኩሉ ችግሩ የተፈጠረው በበጀት አቅም ማነስ ምክንያት ክልሎች ተፈላጊውን የሕክምና ባለሙያ መቅጠር ባለመቻላቸው ነው ብሏል። የሕክምና ባለሙያዎችን ያነጋገረችው ስመኝሽ ቆይናት ዝርዝሩን እንደሚከተለው ታሰማናለች።
ዶክተር አዲስ ሀብታሙ በየካቲት 2012 ዓመተ ምህረት ከሐዋሳ ዩኒቨርሲቲ የሕክምና ትምህርቷን አጠናቃ ስትመረቅ የህይወቴ ጥሪ ነው ብላ በመጠራው ሙያ ለማገልገል ትልቅ ጉጉት ነበራት። ነገር ግን ያሰበችው ሳይሆን ቀርቶ ከፍተኛ የሐኪም እጥረት ባለበት ሀገር እሷና ከርሷ ጋር የተመረቁ በርካታ ሐኪሞች ሥራ ማግኘት እንዳልቻሉ ትናገራለች።
እንግዲህ ያው ከዛ የካቲት ላይ ተመረቀን ብዙ ቦታ አፕላይ አስተናለው የትም ቢደን ስለማገልግል ያው የኛው ስፕሊክም ያለው ከጫፍ ጫፍና አማራም ክልል ቢኦሮሚያም እንዲ ወደ መስራቀን ብዙ ቦታ አፕላይ አድርጌ ነበር ወደ አስናም ቦታና ግን ያው የቋሚ ቅጥር አላገኘንም ማለት ነው። ይህም ጓደኞች
ተመራቂ ተማሪዎችን አስተባብሮ ከመንግስት ምላሽ ለማግኘት በመንቀሳቀሱ ዛቻና ማስፈራሪያ ደርሶብኛል በማለት ስሙ እንዳይገለጽ የጠየቀው ሌላው ያነጋገርነው ወጣት ሐኪም ከተመረቀ በኋላ ያሳለፈውን የሥራ ፍለጋ ውጣውረድ ደግሞ እንዲህ ይገልጻዋል።
ነገሮች ከምጠብቀው በላይ ተስፋ አስቆራጭና መልሼ ራሴን እንደወቅስ ለምን ሕክምና ኢትዮጵያ ውስጥ እንደተማርኩ ለምን ይህን ፊልድ እንደደረስኩ አይደለም እኔ ቤተሰቦችን ለምን እንደተማርኩ ይህን ፊልድ ታች ጥያቄ ውስጥ እንዲገባ ያደረገ ኤክስፒሪያንስ ነበር የነበረኝ እና ቀላል አልነበረም። ብዙ ወራት የፈጀ ስራ ፍለጋ ነው። አብዛኛውን ጊዜ በማዘን በማልቀስ በመቆጨት በመናደድ ልከፍት ላይሆን ያለፈ ጊዜ ነበር። ተስፋ ቆርጦ ብዙዎች አንዳንዶቹም የተለያየ ከሕክምና ስራ ወጥተው ሹፌሮች አሉ። የሕክምና ስራ የአካባቢ ስራዎችን ለመስራት ላይ ይገኛሉ።
የሕክምና ተመራቂ ተማሪዎቹ ለስራ ማጣታቸው በዋናነት ተጠያቂ የሚያደርጉት የጤና ሚኒስቴር ሲተገበረው የኖረውን መመሪያ ነው። በአንድ ወቅት ኢትዮጵያ ውስጥ ይታይ በነበረው ከፍተኛ የሐኪሞች ፍልሰት ምክንያት በሀገሪቱ ውስጥ የተፈጠረውን ከፍተኛ የሐኪም እጥረት ለመቅረፍ ሚኒስቴር መስሪያ ቤቱ የወሰደው እርምጃ በአጭር ጊዜ ውስጥ የሐኪም ማስተማሪያ ኮሌጆችን ቁጥር ማብዛትና ወደ ሕክምና ትምህርት ቤት የሚገቡ ተማሪዎችን ቁጥር ማሳደግ ነበር። ላለፉት 10 ዓመታት ገደማም በአመት ከ3000 እስከ 4000 የሚደርሱ የሕክምና ባለሙያዎች እንዲመረቁ ተደርጓል። ከቅርብ ጊዜ ወዲህ ግን ተመርቀው ሲወጡ የሚቀበላቸው የጤና ተቋም ማግኘት እንዳልቻሉ ስራ ያጡ ሐኪሞች ይገልጻሉ።
ትልቁ ችግር ምንድነው? በቅድና በፕላን ምን ያህል ኢትዮጵያ ሐኪም ያስፈልጋታል? የሚመረቱ ሐኪሞች ስልጠና ውስጥ ሲገቡ ከስድስት ዓመት ተኩል በኋላ ሲወጡ እነሱ የሚቀበል ሴታፕ ቀድመን እናዘጋጅ የሚለው የቤት ስራ ጤና ጥበቃ ሚኒስቴር አለመስራቱ ነው ከክልሎች ጋር በመሆን።
ዶክተር አዲስም በ2012 ከተለያዩ የሕክምና ተቋማት የተመረቁት ሐኪሞች የሚቀጠሩበት ቦታ ሳይኖር ነው ወደ ሕክምና ተቋማት እንዲገቡ የተደረገው ትላለች።
ወደ 3000 ሐኪም ነው የኛ ጊዜ ወደ ሜዲካል ስኩል ይማር ጆይን ያደረገውና ይህ ሐኪም ሲወጣ የሚሰራበት ኢንቫይሮንመንት ምን ሊሆን ይችላል የሚለው ሳይታሰብበት ብዙ 12 ኮምፕሊት ያደረጉ ተማሪዎች ወደ ሜዲካል ስኩል ጆይን እንዲያደርጉ ተደርጓል እና ምናልባት እነሱን ሪቴይን የሚያደርግ ሲስተም ሳይታስ ፍለድ ማድረጉ በተወሰነ መልኩ ለዚህ ኮንትሪቢዩት አርጓል።
እንደ አውሮፓውያን አቆጣጠር በ2017 ወርልድ አትላስ የተሰኘ ዓለም አቀፍ ጂኦግራፊ ጥናት ድህረ ገጽ ባወጣው መረጃ መሰረት በቂ ሐኪሞች ከሌላቸው 25 ሀገሮች ውስጥ ኢትዮጵያ በአራተኛ ደረጃ ላይ ትገኛለች። በዚህ መጠን ከፍተኛ የህክምና ባለሙያዎች እጥረት ያለባቸው በአዲስ አበባም ሆነ በተለያዩ ክልሎች የሚገኙ የጤና ተቋማት ግን በብዛት ወደ ህክምና ሙያው እየመጡ የሚገኙትን አዳዲስ ባለሙያዎች ለመቅጠር የበጀት አቅም የለንም እንደሚሉ ዶክተር አዲስ ገልጻለች።
በተለያየ ጊዜ የስራ ጥያቄ ዘንድ ቀርብ በተደጋጋሚ ሲጠቀም መላሽ የበጀት ችግር እንዳለ ነው። ብዙ ቦታ ያው እንደዚህ መቅጠር አንችልም ወረድ ይባላል። ላለን ፊዚሻኖች ላለን ጤና ባለሙያዎች ነው እንጂ ከዛ በላይ እንድንቀጥር የሚፈቅድልን በጀት የለንም የሚል ነገር በተደጋጋሚ ይነሳል።
ላለፉት 13 ዓመታት የህክምና ትምህርት ሲሰጥ የቆየውና እስካሁን 640 ተማሪዎችን በህክምና ትምህርት ያስመረቀው የቅዱስ ጳውሎስ ሆስፒታል ሚሊኒየም ሜዲካል ኮሌጅ የትምህርትና ምርምር ክፍል ምክትል ዲን የሆኑት ዶክተር ሲሳይ ስርጉ ጤና ሚኒስቴር የሥራ ምደባውን ከማቆሙ በፊትም ቢሆን ተመራቂ ሐኪሞች ወደ ምደብ ክልላቸው ሲሄዱ በጀት የለም በሚል ይመለሱ እንደነበር ያስረዳሉ።
መጀመሪያ ጤና ሚኒስቴር የሚመደብበት ጊዜ ክልልም ከሄዱ በኋላ ክልል ማለት የበጀት ችግር እየጠው ነበር። እንደ ጤና ሚኒስቴር የሚመደበ ችግሩ ይታይ ነበረ። ያን አሁን ደግሞ በየክልሎቹና ሆስፒታሎቹ ናቸው የሚቀጥረው ሲባልም እንደዚሁ የተለያዩ ችግሮች አሉ ይላሉ ልጆቹ። በየቦታው ሄደን በቂ ቅጥር ማግኘት አልቻልንም የሚል አቤቱታ ይቀርባል።
በጉዳዩ ላይ ያናገርናቸው በጤና ሚኒስቴር የሰው ሀብት አስተዳደር ዳይሬክቶሬት ዳይሬክተር የሆኑት አቶ ሀብታሙ ታደሰ እየተነሱ ያሉት የስራ ማጣት ቅሬታዎች ትክክል መሆናቸውን ገልጸው ከየህክምና ተቋማቱ ተመርቀው የሚወጡት ተማሪዎች ሀገሪቱ የምትፈልገውን የሐኪም መጠን የሚያሟሉ ባይሆንም ሐኪሞችን በማሰልጠንና ወደ ስራ በማስገባት ሂደት ላይ ግን ትልቅ ያለመመጣጠን አለ ይላሉ።
አሁን የሀቅም ጉዳይ ነው ከበጀት ጋር የሚያያዝ ጉዳይ እንጂ በቂ ባለሙያ አምርተን በስታንዳርዱ መሰረት ስትራክቸራችን ሙሉ ሆኖ ሙሉ አገልግሎት ተሰጥቶ አይደለም። ይሄንን ማክሲመም ለመፍታት አንደኛ ስቴክሆልደሮች ሁሉ በጋራ በመቀናጀት በማቀድ ችግሮችን እንዲፈተን ባለሙያዎች የስራ እድል በስፋት ሊያገኙ ይችላሉ የሚለውን ከጆብ ክሬሽን ኮሚሽን ጋርም በመሆን ኢቭን ከሀገር ውስጥ ውጪ ራሱ ኤክስፖርት ተደርገው ሌላ ሀገርም እያገለገሉ ልምዱንም ይዘው መጥቶ ለኢትዮጵያን ኮንትሪቢዩት የሚያደርጉበትን ሁኔታ የኤክስፖርት ሲስተምም እንደ አንድ የመጨረሻኛው አማራጭ ተይዞ ልንሰራበት እቅድ ውስጥ የገባንበት ሁኔታ አለ።
የጤና ሚኒስቴር ሐኪሞችን በብዛት በማሰልጠን የባለሙያዎችን እጥረት ለመቅረፍ ይከተል የነበረውን ፖሊሲ ለውጦ ወደ ሕክምና ተቋማት የሚገቡ ተማሪዎችን ቁጥር በግማሽ እየቀነሰ እንደሆነም አቶ ሀብታሙ ያስረዳሉ።
መጠነ ሰፊ የሆኑ ባለሙያዎች በአመት ከ3000 እስከ 4000 የሚገመት ሐኪም ስልጠና እንዲሰለጥንና ወደ ትምህርት ቤት እንዲገባ የተደረገበት ሁኔታ አለ። የዚህ ባክሎግ ነው አሁን እየመጣ በየአመቱ ችግር እየፈጠረ ያለው። ይሄንን ችግር ለመፍታት ካለፉት 3 አመት ወደዚህ የኢንሮልመንት መጠናችንን በጣም ቀንሰነዋል። ከዚህ በፊት በአመት 3000 4000 ወደ ዩኒቨርሲቲ የሚገባውን አሁን በጣም ወደ ታች አውርደን በ50% እስከ 1500 ድረስ ኢንሮል እያደረግን ያለንበት ሁኔታ ነው ያለው። ይሄ በቀጣይ ምን ያመጣል? አትሊስት አሁን የካፓሲቲ የመቅጠር አቅምንና የሚመጣውን ባለሙያ እያመጣጠነ መሄድበት ሁኔታ ስለሚፈጥር በጣም ብዙ ላይመከር ይችላል። ነገር ግን ያው ካለው አቅም አንጻር ከሀገር እድገት ጋር የተመጣጠነ መመረት ስለሚኖርበት ይህን ኢኒሼቲቭዎች ካለፈው 2-3 አመት ወደዚህ ጀምረናል።
ኮሮናን ጨምሮ ሌሎች ተላላፊ በሽታዎች ህብረተሰቡን እያጠቁ ባሉበት ወቅት ስራ ፈተን በየቤታችን መቀመጣችን ለሀገር ጉዳት ነው የሚሉት ወጣት ሐኪሞች ጤና ጥበቃ የጤና ስርዓቱን አሻሽሎ አስቸኳይ መፍትሄ እንዲፈልግላቸው ጠይቀዋል። የስራ ማጣቱ ችግር ለሚቀጥሉት 2-3 አመታት ሊቀጥል ይችላል ያሉት አቶ ሀብታሙ 15% የሚሆነው ክልላዊ በጀት በወጥነት ለጤና ዘርፉ እንዲውል የሚደረግበት ሁኔታና ሌሎች የስራ አማራጮች እየተጠኑ መሆኑን ለአሜሪካ ድምጽ ተናግረዋል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ጋቢና ቪኦኤ ከአሜሪካ ድምጽ ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። ከሰሞኑ አዲስ አበባ ውስጥ ሰረገላ የተሰኘ ድርጅት የስልክ መተግበሪያን ጥሪ መሰረት ያደረገ የማጓጓዣ አገልግሎት ጀምሯል። ድርጅቱ ከመሰል ድርጅቶች በአንድ አብይ ጉዳይ ይለያል። ይህም ሙሉ በሙሉ ሴት ሾፌሮችን ብቻ መቅጠሩ ነው። በአሁኑ ሰዓትም 250 ሴት ሾፌሮችን ቀጥሮ ስራ ከጀመረ ሳምንት እንደሆነው የድርጅቱ ስራ አስኪያጅ አቶ ኤልያስ ነጋሽ ለአሜሪካ ድምጽ ገልጸዋል። ኤደን ገረመው።
ኢትዮጵያውያን ሴቶች ከማጀት ወጥተው ወደ ትምህርትና ስራ ዓለም ከገቡ ግማሽ ምዕት ዓመት አለፈው። ይሁንና አሁንም ድረስ በሴቶች እንብዛም የማይደፈሩ ማህበረሰቡም እንዲገቡበት የማያበረታታቸው የስራ ዘርፎች አያሌ ናቸው። በዚህ ረገድ ብዙ ስራዎች መሰራት ያለባቸው ሲሆን ከነዚህ የስራ ዘርፎች አንዱ ደግሞ የመጓጓዣው ዘርፍ ነው። በቅርቡ ወደ ስራ እየገባ ያለው ሰረገላ ራይድ የተሰኘ የመጓጓዣ አገልግሎት ተቋም ይህን ክፍተት ለመሙላት ሙሉ ለሙሉ በሴት ሾፌሮች አገልግሎት መስጠት ጀምሯል። አቶ ኤልያስ ነጋሽ የድርጅቱ ስራ አስኪያጅ ናቸው። ስለ ተቋማቸው እንዲህ ያስረዳሉ።
ሰረገላ ራይድ የተቋቋመው ባለፈው አመት ነው። እዚህ በአበሻ 2012 ላይ ማለት ነው። ያው ሰረገላ ራይድን ካቋቋም በኋላ ወይም ሰረገላ ትራንስፖርትን ካቋቋም በኋላ ሜይንሊ የምንሰራው በሴቶች ብቻ የትራንስፖርት አገልግሎት ሜይቢ ከሶስት ወር በኋላ ደግሞ የሚጀምር የኢኮሜርስ ኩባንያ አለን። ሰረገላ ኢኮሜርስ የሚባል ሴቶች ናቸው በሙሉ ሹፌሮቻችን። ያው 1450 የሚሆኑ ሴት ሾፌሮች መዝግበናል ወይም እኛ ጋር መጥተዋል። ከነሱ ውስጥ አሁን ስራ የምንጀምረው በ200ዎቹ ነው። የራሳችንን መኪኖች ነው ያስገባነው። ትዝቺ የሚባሉ ወይም ትዝቺ ዲዛይር ይባላሉ። አሁን የምንጀምርባቸው ሰረገላ አሁን ያደርጋቸዋል ራሱ ፕሮግራም እያ ይሄ የመጀመሪያው የቢዝነስ ሞዴል ነው። የሚቀጥለው ሰረገላ ሜምበርስ የሚባል ደግሞ አለ። ለሴቶች ብቻ እንደ ሜምበርሺፕ የተወሰነ ፐርሰንት ዳውን ፔመንት አድርጎ 30% ቀሪውን ከባንክ ጋር እያያየ ለሰረገላ ሜምበሮች አሁን የምንሰራው በሴቶች ብቻ ነው ብለን ነው ለሜምበሮቻችንም ማለት ነው። እኛ መኪና እንሰጣቸዋለን፣ ከእኛ ጋር መኪናውን ይገዛሉ።
አቶ ኤልያስ ሴቶች በስራ ላይ ከወንዶች በተለየ ጥንቃቄ ማድረጋቸውና ኃላፊነትን ለመወጣት መጣራቸው ለዚህ ስራ ተመራጭ እንደሚያደርጋቸውም ያብራራሉ።
የመጀመሪያው ነገር ሴቶችን የሚያበረታታ ወይም ጀመር እኛ ሀገር የሚታወቀው በአብዛኛው ታክሲ በአብዛኛው አልሞት 95 ወይም 97% በላይ የወንድ ሹፌር ብቻ ነው ያለው። ለምን ሴቶች ይህንን ሴክተር አይቀላቀሉም የሚል ነው አንዱ አላማችን። ከዛ በኋላ ግን በመቀጠል ሴቶች በሴፍቲ በሴኩሪቲ ኢሹ በተለያየ ነገር ሴቶች በጣም ፍላጎቱ አለ። ራሱ ገበያውን በጣም ይጠብቃቸዋል። ግን አደፋፍሮ የሚያስገባቸው አንድ ድርጅት ይፈልጋል እነሱን የሚያደፋፍራቸው። ይህ በጣም በሴፍቲ ላይ እንዳልኩት በሴኩሪቲ ላይ ነው። መኪና አዳዲስ መኪኖች ነው ይዘን የመጣ ነው። በሴቶች ቢነዳ ሞር ጥሩ ይሆናል ብለን ስላሰብ በአብዛኛው እኛ ሀገር የሚታወቀው ታክሲ ሹፌር ወንድ በእኛ ሀገር ማለት ነው። ግን አክሲደንት ና በአብዛኛው በጣም ብዙ ነው ነው ሴቶች በጣም ሞርታን ቃቃዎች ናቸው። በጣም ሪስፖንስብል ናቸው። በስልሳ ሂዱ ከተባሉ በስልሳ ነው፣ በሰማንያ ሂዱ ከተባሉ በሰማንያ ሄዱ። ከዚህም አንጻር ከዲስፕሊንም አንጻር ሴቶች ጥሩ ናቸው ብለን እናምናለን። እኔ ሞሮስ ነጋዴ ነኝ፣ ግን በማየው ከተማ ውስጥም ባለ ወይም ባለው ትሬንድም ሴቶች በቃ ከሴፍቲም እንዳልኩሽ ከሴኪሪቲም ህጻናት ልጆች ብትልክ ፈልጊ ሴቶች አምሽተው መሄድ ቢፈልጉ ሴቶች በቀን መሄድ ቢፈልጉ ከወንድ ይልቅ ሴቶችን ይመርጣል። በአብዛኛው ራሱ ማርኬቱን ዲማንድ ያደርጋል። ከዛም አንጻር ሴቶች ናቸው ሞር ተቀባይነት ያላቸው ብለን እናምናለን። እንደሰረገላ ማለት ነው።
የሰረገላ ራይድ ስራ አስኪያጅ አቶ ኤልያስ በአሁኑ ሰዓት ተቋማቸው አገልግሎት እየሰጠ ያለው ቀን ላይ መሆኑን ገልጸው ከምሽቱ 1 ሰዓት በኋላ አገልግሎት የሚፈልጉ ተገልጋዮች ቀጠሮ በማስያዝ መጠቀም እንደሚችሉም ይገልጻሉ።
አሁን ስንጀምር ጠዋት 1 ሰዓት ከምሽቱ 1 ሰዓት ነው እየሰሩ ያሉት አሁን ማለት ራይት ነው። እንግዲህ በመጪዎቹ 3 ወራት ሙሉ ለሙሉ አዲስ አበባ ፈጥቷል። ላይክ ከአፍቶ ጀምረሽ ከቃልቢቲ ከፊሩቲ ወይም ከነገጣፎ ጀምረሽ ከጦር ኃይሎች ራሱ አካባቢውን የማወቅ ያንን ነው እየፈራም ያለው በቀን ላይ ሞር አሁን እየፈራም ያለው ወደፊት ኦፍኮርስ አራት ሰዓት እናደርጋለን አሁን ግን ጀምር ከጠዋት አንድ ሰዓት እስከ ምሽቱ አንድ ሰዓት ነው የሚሰሩት
ሰረገላ ራይድ በቀጣይ ሙሉ ለሙሉ ወደ ስራ ሲገባ የ24 ሰዓት የመጓጓዣ አገልግሎት እንዲሁም በድረገጽ ላይ ሙሉ ለሙሉ በሴቶች የሚመራ የእቃ አቅርቦት አገልግሎት ለመስጠት እቅድ እንዳለውም ተናግሯል። ለአሜሪካ ድምጽ ኤደን ገረሞ ከዋሽንግተን ዲሲ።
በትናንት ምሽት ቆይታችን እኛ ለኛ በስደት የተሰኘው ማህበር በሊባኖስ ይኖሩ የነበሩና በሀገሪቱ እየተፈጠረ ያለውን ኢኮኖሚያዊና ፖለቲካዊ አለመረጋጋት በመሸሽ ወደ ሀገራቸው መመለስ የሚፈልጉ ኢትዮጵያውያንን ለማገዝ እያደረገ ስላለው ጥረት አስደምጠናችኋል። የማህበሩ መስራች ባንቺ ይመር ስደተኛ ኢትዮጵያውያን የአውሮፕላን ትኬት መግዣ ያገኙ ዘንድ ስለጀመሩት እንቅስቃሴ በምሽቱ ትነግረናለች። ከዚያ በፊት ግን በዚያ የሚኖሩ ኢትዮጵያውያን የመንግስታቸውን ትኩረት ያለ ማግኔታቸውን ጉዳይ እንደሚከተለው ታስረዳለች።
በሌላ በኩል ደግሞ ችግራችን ምንድነው? ቆንስላችን ላለፉት 10 ዓመታት ያው ይቀያየራሉ ግን ሁሉም የሚሰሩ ስራ አንድ ነው። ለዜጋቸው ክብር የላቸው፣ ለዜጋቸው ግድ የላቸው፣ እግዚአብሔርን አይፈሩ፣ እኛን ማመናጨቅ ስራቸው። በገዛ ኤምባሲያችን እኛ ሰከንድ ክላስ ስርዝነን ሊባኖሶች መተ ጉዳያቸውን አስፈጽመው ሲወጡ እኛ ማንገባበት ልጆቻችን ተከልክለው እንደውሻ በረ ለሚቀመጡበት ሁኔታ ያለበት አሰራር ነው ያለው። ተደብድቦ ሰው ቢደወልላቸው፣ ሰው ሞቶ ቢደወልላቸው፣ ሰው መንገድ ላይ ወድቆ ቢደወልላቸው ሞቶ እንኳን ሬሳ እስከ ማታ ድረስ የማይነሳበት ሁኔታ ላይ ነው ያለው። ስልካቸውን ስለማያነሱ አሁን አዲስ አምባሳደር መጥቷል ጋር ተመስገን ከመምጣታቸው በፊት እደጅል መጥቶ በራችን ላይ ለሚጣለውም ሰው አገባንም ሐላፊነት አንወስድም፣ እደጅም ያለው ረቀት እየተቀመጠ ለተቸገረ ሰው ሐላፊነት አንወስድም ነው ብለው በይፋ ኤምባሲው ላይ ለጠፉት ማለት ነው። ታዲያ ምን ይሰራሉ? ፓስፖርት ማደስ ከሆነ ችግር የለም፣ በፖስታ ተልኮም እኮ ይታደሳል። የዜጋቸውን ዲግኒቲ ማስከበር፣ የዜጋቸውን መብት ማስከበር ካልሆነ ምን ይሰራሉ? ይሄ ነው ችግሩ፣ ትልቁ ችግር። ሌላው ለምሳሌ ፊሊፒኒን ብታይ፣ ሌላውን ዜጋ ብታይ፣ እኛ የተናቀነውን ያክል አይናቁም። ለምን? ኤምባሲያቸው ጠንካራ ስለሆነ፣ ኤምባሲያቸው መብታቸውን ስለሚያስከብር። አሁንም አዲስ አምባሳደር መጥተዋል። ያው የተወሰነ የተለወጡ ነገሮች አሉ። በርግጥ ገና ብዙ መስራት አለብን። ለምን? እዛ ኤምባሲው ተሰብስበው የተቀመጡት አብዛኞቹ ለአመታት እዛ የነበሩና እኛን ሲበድሉ እኛን እነሱ ክብራችንን ሲያዋርዱ የነበሩ ሰዎች ናቸው። እነሱ አልተቀየሩም አሉ።
በሊባኖስ አሁን ምጣኔ ሀብታዊና ፖለቲካዊ አለመረጋጋት አለ። ይሄም ቢሆን ግን የእናንተ ማህበር ወደ ኢትዮጵያ መመለስ የሚፈልጉ ሆኖም የትኬት መግዣ ያጡትን ኢትዮጵያን ለመደገፍ እየጣራችሁ ነው። ይህን ስራችሁ እንዴት ነው የምታከናውኑት? ምን ደረጃ ላይ ትገኛላችሁ?
እንግዲህ አሁን እስካሁን ድረስ ባደረግነው እንቅስቃሴ ከ288,000 የካናዳ ዶላር በላይ አሰባስበናል። ጎፋንሚ ክሬት አድርገን ማለት ነው። ከአፕሪል 7 ጀምረን ያው እስካሁን ድረስ በየቀኑ ከ30 እስከ 100 ሰው የምግብ ድጋፍ እናደርጋለን። ያው ከነዚህ ውስጥ ለማጆሪቲ 70% ማለት ይችላል ኢትዮጵያኖች ናቸው ቅድሚያ ሰተን እናስተናግደው ማለት ነው። እንግዲህ ያው ከ200 በላይ እህቶቻችንን ወደ ኢትዮጵያ ልከናል ማለት ነው። የተለያዩ ኢትዮጵያኖችና ኢትዮጵያ ያልሆኑ ድጋፍ የሚያደርጉልን ሰዎች አሉ ከምናሰባስበው ከጎፋሚ ባሻገር ማለት ነው። ያው እንግዲህ እስካሁን ከ200 በላይ አስገብተናል። እስካሁን በኋላም ደግሞ መዝግበን እየጠበቅናቸው ያለን ልጆች አሉ ወረቀታቸውን ማለት ነው። መጀመሪያ የተወሰነውን እኛው ራሳችን ተስፋ ቆርጠን በኤምባሲው ራሳችን አሰሪዎቻቸውን አናግረን ራሳችን ወረቀቱን ጨርሰን የላክናቸው ልጆች አሉ። ከዛ ደግሞ ያው አዲሱ አምባሳደር ከመጡ በኋላ ደግሞ ያው ራሳቸው ያለውን ነገር ያስጨረሱ ወይንም እነሱ መጥለው መንገድ ላይ ተጥለው ሲጣሉ ልጆቹ ያው ማንንም ዞር ብሎ ልጆቹን የሚመግብም ምንም የሚያቀርብ የለም። እኛውነን ሄደን በቀን 3ም በቀን 2ም እስካሁን ድረስ ምግብ እናቀርበው። ያው መጥለው ከገቡ በኋላ ደግሞ ያው ትኬት እናቀርበው ከሌላው የተለያዩ ሰዎች ጋር ሆነን እኛንን መንግስት እስካሁን ድረስ ምንም ያደረገው ድጋፍ የለም። ትኬትን በተመለከተ፣ የምግብ አቅርቦት በተመለከተ፣ እንዲህ አይነት ነገሮች የክራ የመዳኒት እንዲህ አይነት ኤመርጀንሲ ባለበት ሀገር ውስጥ ምንም አይነት የተመደበ ባጀት ምንም አይነት የተደረገ ድጋፍ የለም ከኢትዮጵያ መንግስት ማለት ነው። አምባሳደሩ እንደተናገሩት ከ400,000 በላይ ነን። ይሄን ያክል ዜጋ የተቸገሩ ውስጥ ያለ በሺዎች የሚቆጠሩ ቶቻችን ልጅ ይዘው እየተንከራተቱና እየተራቡ መንግስት እስካሁን ድረስ ምንም አይነት የተመደበ ባጀት የለም። በዛ ላይ ደግሞ ኮቪድ ተሰራጭቷል። አንድ ኢትዮጵያዊ በኮሮና ቫይረስ ቢያዝ ያለው ያም ለበሁሉ ስለሚሆን ለሁሉም ስለሚሆን አይገኝም ቦታውም አይገኝም ኦፖርቹኒቲውም ሶ ምናረገው ምንድነው በየቤቱ ኳራንቲን እንዲያረጉ ያደረግን እኛው ራሳችን ሄደን ለልጆቹ በር ላይ ምግብ እናቀርብበት ቲም አቋቁመን ለብቻው ምግብም የቤክራዩም መዳኒቱም እንዲሁም ደግሞ ካውንስሊንግ ያው ከምንም በላይ አወርነሱ ስለሌለ ልጆቹ በበሽታው ሲያዙ የመገለል ነገር አለ እንዲሁም ደግሞ በቃ የፍራቻ ነገር አለ ካውን ካውን ልሞት ነው የሚል ማለት ነው ያንን ነገር ለማስወገድ ያው ቤት ለቤት ይሄድን ምን ሰጠው ሰርቪስ ያውኛው ብቻ ነን እንደ መንግስት ነው እንግዲህ እዛች ሀገር ውስጥ እየተንቀሳቀስን ያለ ነው ግለሰቦች ሆነን የሊባኖስ ሀገር መንግስት ኃላፊነት እንዲሁም ደግሞ የኢትዮጵያ መንግስት ያለም የጤና ድርጅት ኃላፊነት ነው ይሄ ራሱ ነገር ግን በበሽታ የተያዙ ሴቶቻችን እንኳን ነፃ ምርመራ ማያገኙ ነፃ የምግብ ድጋፍም ሆነ የክራይም የሚያገኙት ነገር የለም ያው የኛ ልጅ ተጠብቀው ነው ማለት ነው ይሄ ነገር የሚሆነው የደረስንበትን እኛ ኮንታክት ያደረገን እኛ የሰማነው ያው ሄደን ይሄን ሰርቪሱን ለምንሰጠው እኛ ነን
ከመሰነባበታችን በፊት ማህበራችሁ ለወደፊቱ ሊሰራቸው ስላሰቡ ተግባራትና በመላው ዓለም ሆነው ከሚያዳምጡ አድማጮች የናንተን ህልም ለማሳካት ሊያደርጉት ስለሚችሉ አስተዋጽኦስ ትንሽ አጫውቺ
እንግዲህ ያው ወደፊት ያለን ያለነው ምንድነው እስካሁን ድረስ በካናዳ ሀገር ውስጥ ነው ነን ፕሮፊት ኦርጋናይዜሽን ሆነን ሬጅስተር ሆነን እየሰራን ያለ ነው ያው አንዳንድ ነገሮችን እያንቀሳቀስን ነው በሊባኖስ ሀገር ውስጥም ያው ቢሮ ከፍተን እንዲሁም በኢትዮጵያ ውስጥ ቢሮ ከፍተን ለመስራት ለምሳሌ ለሚመለሱ ልጆች ያው ኤርፖርት ተጠብቀን ትራንስፖርት የምናቀርብበት ሁኔታ አለ እንዲሁም የገንዘብ ድጋፍ የምናረግበት ሁኔታ አለ ያንንና ለሚመለሱ ልጆች ህክምናና አንዳንድ ነገሮችን ሳፖርት ለማድረግ እንዲሁም you know through awareness ኢትዮጵያ ውስጥ ያው እኛ ለኛ እየተቋቋመ ይገኛል ያንን ነገር እንዲደግፉ ነው ይሄ ነው እንግዲህ ወደፊት ከሊባኖስ እስከ ኢትዮጵያ ድረስ የሚለውን እንትን ማለት ነው ሙሉ ያለ አገልግሎት የሚለውን ማለት ነው እንግዲህ በአለም ላይ ላሉት እስከዛሬም ድረስ እኛን ሲደግፉ ላሉት ኢትዮጵያኖች ከልብ ነው ማመሰግነው ያው ምስጋና የከልብ ነው እንዲሁም ደግሞ የተለያዩ አክቲቪስቶች እና የተለያዩ ኢትዮጵያ የሆነ ኤንጂዎች እኛን እንቅስቃሴ እያገዙ ላሉ ሁላ ከልብ ነው ምስጋኔ ነገር ግን በጣም ላርጅ የሆነ ኮሚኒቲ አለን አሜሪካ ውስጥም የተለያየ ቦታ ላይ እያየን ያለ ነው ምንድነው ለምሳሌ በዘር የተደራጀ ግጭት ወይንም ደግሞ በፖለቲካ የሆነ ዘር ተኮር የሆነ እንዴት ነው ችግር ሲሆን ሁሉም ነው የሚረባረበው ሁሉም 500 ሺህ 1 ሚሊዮን የተለያየ ነገር ነው የተሰበሰበ ያንን ነገር ለመወጣት ርብርብ የሚደረገውና እኛም ለየወገናችን ድጋፍ ለማግኘት የኢትዮጵያኖችን ትኩረት ለማግኘት ግዴታ የዘር ግጭት ወይንም ደግሞ ግዴታ ፖለቲካ መሆን የለበትምና ኢትዮጵያ እንደመሆናችን መጣን ይሄንን ችግር አይተው እኛ በመናረገው እንቅስቃሴ ላይ እንዲደግፉን ነው የምለው እኛ ለኛ በስደት ማህበር ውስጥ እኛ የተቋቋም ነው ኢትዮጵያ በሚ ሁሉንም ብሄር ሁሉንም እምነት ሁሉንም ኢትዮጵያ ያካተተ ነው እዚህ ጋር ስንበደልኛ እንደ ኢትዮጵያዊነታችን ነው የምንበደለው እንደ ኦሮሞ እንደ አማራ እንደ ትግሬ እንደ ጉራጌነታችን አይደለም የተበደልን ያለ ነው ሲረዱም ደግሞ ሁሉም ነው ድጋፍ የሚደረግላቸው ኩል እና ይሄንን አይተው ግዴታኛ በዘር መባላት ወይንም ደግሞ ከአንዱ ብሄር አንዱ ብሄር መበደል የለብንምና ችግሩን እንደ ኢትዮጵያዊ ችግር አይተውት ከጎናችን ነው እንዲቆሙ ነው እንግዲህ የሚለው
አድማጮቻችን ከእኛ ለኛ በስደት ማህበር መስራች ባንጂ ምርጋር ያደረግነው ቆይታ በዚህ ተጠናቋል በተያያዥ ጉዳዮች በቤሩት የኢትዮጵያ ቆንስል ኃላፊ የሆኑት አቶ ተመስገን ዑመር የሰጡንን ምላሽ በነገው ምሽት መሰናዶ እናስደምጣለን መልካም ጊዜ አባቱን ስላመሻችሁ እናመሰግናለን ኤልያስ አስማረ በቅንብሩ ትዝታ በላቸው በመርሃ ግብር አርትዖት እኔ ሀብታሙ ዝዩን ደግሞ በመስተንግደው አብረናችሁ አምሽተናል የነገ ሰው ይበለን Yeah, but
I'm just a little bit of a